የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በሽተኞችን የሚገባ ምርመራ ሰጥቶ የምርመራቸውን ውጤት በጣም በጥንቃቄና በተሳካ ሁኔታ ለምሳሌ ኤክስሬይ እንደ ካትስካን እንደ ኤምአርአይ የመሳሰሉትን ከዚህ ከአርቲፊሻል ኢንተለጀንስ ጋር አገናኝቶ በቀላሉ እንደውም በተሻለ ጥራት በሽታውን ማወቅ ይቻላል።
አርቲፊሻል ኢንተለጀንስ ሲስተሙ ለምሳሌ በአሁኑ ሰዓት ምናልባት አፍሪካ ውስጥ ላይ ይሰራ ይችላል። ውጪ ከሆነ የሚሰራው ለምሳሌ ዩሮፕ የአፍሪካን ችግር ያየ የአፍሪካን ነባራዊ ሁኔታ ያየ መሆን አለበት እንጂ ዳይሬክትሊ ሊተረጎም አይችልም። እና ያንን ከመጀመሪያው መነጋገር አለብን።
የሰው ሰራሽ ልህቀት በአፍሪካ በጤና ክብካቤና በሕክምና ሳይንስ ዘርፍ
የሰማችኋቸው ለውይይት የጋበዝናቸው የምሽቱ እንግዶቻችን ዶክተር ብርሃኑ አለማየሁና ዶክተር ምስራቅ ገዝሙ ናቸው። በሰፊው እንወያያለን።
ጥቂት ቀናት ለቀሩት የዩናይትድ ስቴትስ ምርጫ የቀረበ ወግ
መጀመሪያ እዚህ ሀገር የችግር በ1812 ነው። ማሳቹሴትስ ውስጥ ገቨርነር ኤልብሪጅ ጌሪ የሚባል ገቨርነር ነበረ እና እሱ ነው የህግ አውጪው ምክር ቤት ሰርቶ ያመጣለትን በጣም የተወሳሰበ እና የአንድን ፓርቲ የበላይነት የሚያራምድ ክለላ አጸደቀ እና ከዛ በኋላ ይሄ ችግር በእሱ ስም ነው የተሰየው።
ጄሪ ማንድሪንግ የምርጫ አካባቢን እንደ አዲስ ማዋሰን ይሉታል። በየአስር ዓመቱ በዩናይትድ ስቴትስ በተለያዩ አካባቢዎች ለፖለቲካ ዓላማ ሲባል የሚፈጸም አወዛጋቢ ድርጊት ነው።
የጆርጂያ ስቴት ዩኒቨርሲቲው የፖለቲካ ሳይንስ መምህር ዶክተር ፋሲል ቸርነት ተመልሰዋል። ስለ ጄሪ ማንድሪንግ ምንነት፣ ውዝግቡና ጣጣው ያስረዱናል።
ከዛሬ እሁድ ጥቅምት 17 2017 ዓመተ ምህረት ምሽት ዝግጅታችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታየና
አሉላ ከበደ የአክብሮት ሰላምታችንን እናደርሳለን።
የሰዓቱ የዓለም ዜና ይቀድማል።
ጠብቁን።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የሱዳን የፈጥኖ ደራሽ ኃይሎች ከዋና ከተማይቱ ካርቱም በስተደቡብ በአልጀዚራ ግዛት ውስጥ ባሉ መንደሮች ባደረሱት ጥቃት ቢያንስ 50 ሰዎች ሲገደሉ ከ200 በላይ መቁሰላቸውን የመብት ተሟጋቾች ተናገሩ። ጥቃቱ የተፈጸመው በግዛቲቱ የነበሩ አንድ ወታደራዊ አዛዥና የተወሰኑ ወታደሮቻቸው የፈጥኖ ደራሽ ኃይሉን ከድተው የሱዳን ሰራዊትን መቀላቀላቸው ከተነገረ በኋላ መሆኑን ተሟጋቾቹ ገልጸዋል። ካለፈው አርብ ጀምሮ የአልሳሪህና አዝራቅ መንደሮች ጥቃት ደርሶባቸዋል ሲሉ በሱዳን የረድኤት ስራዎችን የሚያስተባብሩ የበጎ ፈቃድ ቡድኖች ለኤኤፍፒ በላኩት መግለጫ አስታውቀዋል። አካባቢው በከባድ መሳሪያ ድብደባ ስር የሚገኝና የግንኙነት መስመሮችም የተቆራረጡ በመሆናቸው ቁስለኞችን ለማውጣት አስቸጋሪ መሆኑን መግለጫው አመልክቷል። ከትላንት በስቲያ አርብ የሱዳን ዶክተሮች ህብረት በፍጥኖ ደራሹ ኃይሎች ለዘር ማጥፋት አደጋ ተጋልጠዋል የተባሉትን ንጹሃን ዜጎች ከተከበበው አካባቢ እንዲወጡ የሰብአዊ ኮሪደር እንዲከፈት የተባበሩት መንግስታት ድርጅትን ተማጽኗል። የሱዳን ሰራዊት ሰላማዊ ዜጎችን የመከላከል ብቃት የሌለው በመሆኑ የነፍስ አድን ስራው የማይቻል ሆኗል ሲሉ የዶክተሮቹ ህብረት አክሏል። በሱዳን የሚካሄደው ጦርነት በአስር ሺዎች የሚቆጠሩ ሰዎችን መግደሉ ሲነገር አንዳንዶቹ የሟቾቹን ቁጥር እስከ 150 ሺህ እንደሚያደርሷቸው ዘገባው አመልክቷል። የተባበሩት መንግስታት ድርጅት ከ7 ሚሊዮን በላይ ሰዎች የተፈናቀሉ መሆናቸው ቸውን በመግለጽ በዓለም ትልቁ የተፈናቃዮች ቀውስ ሲል ጠርቶታል። የዓለም የገንዘብ ድርጅት ቀውሱ ለሱዳን አጎራባች ሀገራት የሚተርፍ መሆኑን አመልክቷል። በሰሜን ጋዛ ዛሬ እሁድ በተፈጸመ የእስራኤል ያየር ድብደባ አብዛኞቹ ህጻናትና ሴቶች የሚገኙበት ቢያንስ 22 ሰዎች መሞታቸውን የፍልስጤም የጤና ጥበቃ ሚኒስቴር አስታውቋል። እስራኤል ጥቃቱ በታጣቂዎች ላይ ያነጣጠረ ነው ስትል የተዘገበውንም የሟቾች ቁጥር አስተባብላለች። ለሶስት ተከታታይ ሳምንታት ሰሜን ጋዛን በመነጠል የሚካሄዱት የእስራኤል ጥቃቶች እየጨመሩ በመምጣታቸው በጋዛ ሰሜናዊ ክፍል ያለው የሰብአዊነት ሁኔታ አስከፊ ደረጃ ላይ መድረሱን የረድኤት ድርጅቶች ተናግረዋል። በተያያዘ ሌላ ዜና ዛሬ እሁድ በቴል አቪቭ ከተማ አካባቢ ወደሚገኝ አውቶቡስ ማቆሚያ ደርምሶ በገባ አንድ ከባድ መኪና 35 ሰዎች መቁሰላቸውን የእስራኤል የአደጋ ጊዜ ባለስልጣናት ተናግረዋል። በእስራኤሉ የስለላ ድርጅት ሞሳድ ዋና መስሪያ ቤት አቅራቢያ የደረሰውን አደጋ ባለስልጣናት ሆን ተብሎ የተፈጸመ እንደሆነ ጠርጥረዋል። ስለ አሽከርካሪውና አላማው የገለጹት ዝርዝር ነገር የለም። አሽከርካሪው ወዲያውኑ እርምጃ እንደተወሰደበት ተነግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት የኢራን ወታደራዊ የጦር ሰፈሮች በእስራኤል ጥቃት መውደማቸውን የሳተላይት ምስሎች አሳዩ። የትላንቱ የእስራኤል ጥቃት ከኢራን የቀድሞ የኒውክለር ጦር መሳሪያ ምርምርና ከአሁኑ የባሊስቲክ ሚሳኤል መርሃ ግብሮች ጋር ግንኙነት ያላቸውን ፓርቺንና ክሆርጂ የተባሉትን ሁለት ምስጢራዊ የኢራን ጦር ሰፈሮች እንዳወደሙ ተነግረዋል። ዛሬ እሁድ በአሶሲየትድ ፕሬስ የተተነተኑት የሳተላይት ምስሎች በፓርቺን የጦር ሰፈር የወደሙ ተቋማትን አሳይተዋል። ከነዚህ መካከል ኢራን ቀደም ሲል የኒውክለር ፈንዳታ ሊያስከትሉ የሚችሉ ፈንጂዎችን እንደሞከረችበት የሚጠረጠር ስፍራ እንደሚገኝበት ተመልክቷል። ዓለም አቀፉን የኒውክለር ኃይል ተቋም የሚመሩት ራፋኤል ማሪኖ ግሮሲ በኤክስ ማህበራዊ መድረካቸው የኢራን የኒውክለር ተቋማት ምንም ጉዳት አልደረሰባቸውም ብለዋል። የሳተላይት ፎቶግራፍ ምስሎቹ የሚሳይል ማምረቻ ተቋማትና የመሬት ውስጥ ለውስጥ ዋሻ መስመር እንዳለው በሚታመንበት በክሆርጅ ተቋም ላይ የደረሰውንም ጉዳት እንደሚያሳይ ዘገባው አመልክቷል። ተንታኞች የጥቃት ኢራን አዳዲስ ባሊስቲክ ሚሳይሎችን የማምረት አቅም እንደሚያሳጣት ገምተዋል። በመጨረሻም በፊሊፒንስ ትራሚ አውሎ ንፋስ አደጋ የሞቱት ሰዎች ቁጥር 110 ደረሰ። በፊሊፒንስ ትራሚ የሚል ስያሜ በተሰጠው ከባድ አውሎ ንፋስ የሞቱት ሰዎች ቁጥር 110 ደርሷል ሲሉ የአገሪቱ ባለስልጣናት ዛሬ እሁድ ተናግረዋል። እስካሁን 42 የሚሆኑ ሰዎች ደብዛቸው እንደጠፋ ሲሆን የነፍስ አድን ሰራተኞች ፍለጋውን ቀጥለዋል። ባለፈው ሐሙስ እንደ አውሮፓ አቆጣጠር ጥቅምት 24 ፊሊፒንስን የመታው ትራሚ ከግማሽ ሚሊዮን በላይ ነዋሪዎችን ከመኖሪያና ቀያቸው አፈናቅሏል። ፊሊፒንስን ደቁሶ ወደ ቪየትናም የገሰገሰው ትራሚ በማዕከላዊ አገሪቱ ክፍል ዛሬ እሁድ ከባድ ዝናብ እንዲሁም በሰዓት 70 ኪሎ ሜትሮችን የሚፈጥን ንፋስ ማስከተሉ ተነግሯል። የአየር ትንበያ ባለስልጣናት በአካባቢ የአየር ንብረት ለውጥ ቀውስ ሳቢያ ከቅርብ ጊዜ ወዲህ በእስያ ፓሲፊክ ክልል የሚታዩ አውሎ ንፋሶች ከባህር ላይ ወደ ምድር ዳርቻ ተጠናክረው እየተጠጉ መንፈስ መያዛቸውና በየብስ ላይ ለረጅም ጊዜ መቆየታቸው በጥናት መረጋገጡን ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር መልካም ምሽት።
እሁድ ጥቅምት 17 2017 ዓመተ ምህረት በድጋሚ ጤና ይስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን
ለምሽቱ ትኩረት ካደረግንባቸው የራዲዮ መጽሔት ቅንብሮች ጋር ተመልሰናል። በምሽቷ ምርጥ ዜማ አንድ እንበል። Thank you.
የሰው ሰራሽ ልህቀት የየለት ጉዳይ ወደ መሆኑ የተሸጋገረ ይመስላል።
ገና ዳዴ ያለኮ ነው ምኑን አያችሁና የሚሉንን የኢንዱስትሪውን ሰዎች ሳንሰማ የቱን ያህል ሩቅ ስለመሄዱ ግን በስጋትም ይሁን በተስፋ ማሰብ ብዙም አያዳግትም።
በሁለት በኩል እንደተሳለ ቢላ የህይወት መንገዳችንን በእጅጉ ሊያቃናና ሊያቀል አለዚያም ምስቅልቅል ሊያስከትል
ለዚህ ለመጨረሻው ታዲያ ምስቅልቅል ለማስከተሉ ማለቴ ነው አያያዛችን የሰው ልጅ ቴክኖሎጂውን የሚይዝና የሚጠቀምበት መንገድ ወሳኝ መሆኑ ነው የታመነና የተፈራውም።
ምናልባትም ሁለቱንም ስለማድረጉ እና ይህን ለመረዳት ብዙ ጥልቅ እሳቤ ከመይፈልግበት ስፍራ ደርሷል።
ለዛሬም አንድ ሰሞንኛ የባለሙያዎች ጉባኤን መነሻ በማድረግ
የሰው ሰራሽ ልህቀት በተለይ በጤና እንክብካቤና በሕክምና ሳይንሱ ዘርፍ
በተለይም በአፍሪካ ያለውንና እንዲኖር የሚፈልገውን ገጽታ
አሁን ከወዲሁ በወጉ ካልተያዘም ሊከተሉ የሚችሉትን ሁኔታዎች ይሁነኝ ብሎ ወደሚፈትሽ ውይይት ነው የምንወስዳችሁ።
በመግቢያችን ያስተዋወቅናቸውን ሁለቱን እንግዶቻችንን ዶክተር ምስራቅ ገዝሙንና ዶክተር ብርሃኑ አለማየሁን ነው የምናወያየው።
ዶክተር ምስራቅ ገዝሙ በዩናይትድ ስቴትስ ብሔራዊ የአለርጂና የተላላፊ በሽታዎች የምርምር ተቋም የፕሮግራም ኦፊሰር ሲሆኑ
ዶክተር ብርሃኑ አለማየሁ በረትገርስ ዩኒቨርሲቲ የጤና አገልግሎት ኢኮኖሚ ባለሙያና ሪል ወርልድ ዴታ በመባል የሚታወቀው ከጤና ጋር የተያዙ መረጃዎች ጥናት ረዳት ፕሮፌሰር ናቸው። እንግዶቼ ሁለታችሁንም ለጊዜያችሁ አመሰግናለሁ። ዶክተር ምስራቅ ገዝሙ፣ ዶክተር ብርሃኑ አለማየሁ ፒፕል ቱ ፒፕል በመባል የሚታወቀው የህክምና ባለሙያዎች ማህበር መሰንበቻውን 25ኛ ዓመት ስነ ስርዓቱን አካሂዷል። AI ወይም የሰው ሰራሽ ልህቀት የምንለውን በህክምና አገልግሎትና በህክምና ሳይንሱ ረገድ ሊያመጣ የሚችለው ለውጥ እያመጣ ያለውንም ጨምሮ አፍሪካ ከዚህ እድል የምትጠቀምበት ከባቡሩ ትሳፈራለች ወይስ ፈተና ነው የሚጠብቀን፣ እንዴት ነው የምንዘጋጀው የሚል ይመስላል። ተገቢው ይቶን አግኝተናል። ከሩቅ ልጀምር ዶክተር ብርሃኑ፣ በተጨባጭ የሰው ሰራሽ ልህቀት ገና ድሮ ተጽዕኖ ማሳደር ጀምሯልና እዚህ በምንኖርበት ዩናይትድ ስቴትስ የሚሆን በተለያዩ አፍሪካ ሀገሮች እንዳቀማቸውና እንደ ሁኔታው ይጠቀሙበት ይገኛሉ። ምን ተስፋ ይታዩታል? ከተስፋው ብንጀምር።
በጣም አመሰግናለሁ ይህን እድል ስለሰጠኝ። በጣም ወቅታዊ ጥያቄ ነው ይሄ። ኢትዮጵያ ላይ ትንሽ ሰፋ አድርጌ ነገሩን ብመለከት ባለፉት 50 አመታት ኢትዮጵያ ውስጥ ብዙ ለውጥ ተካሂዷል። የፖለቲካ ለውጥ ባለፉት 50 አመታት ደግሞ በአለም ላይ ብዙ የቴክኖሎጂ ለውጦች ተካሂዷል። በጣም የሚገርመው የመጀመሪያው የኢትዮጵያ አብዮትን በለው የፖለቲካ ለውጥ ሲካሄድ አለማችን ላይ ደግሞ ትልቅ የኮምፒውተር ሬቮሉሽን እየተካሄደ ነበር። እኛ በዚህ በአይዲዮሎጂ ልዩነት እርስ በርስ እንባላና ስንጋጭ የዚህ የኮምፒውተር አብዮት ወይም የኮምፒውተር ሬቮሉሽን አምልጦናል። ከዚያ ቀጥሎ ሁለተኛው ሬቮሉሽን የምለው የዚህ የኢንተርኔት እና የወርልድ ዋይድ ዌብ ሬቮሉሽን ሲካሄድ እንደገና ሌላ እኛ ጋር ሌላ አብዮት ሲካሄድ ነበር፣ የፖለቲካ አብዮት። ይህም በዚህ በጎሳና በዘር የተከፋፈለ የፖለቲካ አብዮት ተካሂዶ ያም አመለጠን። ሁለት እንግዲህ ትልልቅ ሬቮሉሽን ሲካሄድ እኛም የራሳችንን ራሳችን የሚያጠፋ አይነት ሬቮሉሽን ስናካሄድ ነበር። ይሄ አሁን አንተ ያልከው ሶስተኛው ሬቮሉሽን ነው፣ በዚህ በሀምሳ አመት ውስጥ ማለት ነው። የዚህ አርቲፊሻል ኢንቴሊጀንስ ሬቮሉሽን እሱም አሁን ልክ የመጣው እንደገና ሀገራችን ውስጥ ሌላ ትልቅ ቀውስና ጊዜ ነው እና እንደ አለመታደል ሆኖ እዚህ አይነት ለሀገር ብልጽግና፣ ለእድገት፣ ለኢኮኖሚ የሚጠቅሙ የቴክኖሎጂ ለውጦች ሲካሄዱ እኛ ጋር ግን ያንን የሚያደናቅፍ ብዙ ነገር እየተካሄደ ነው እና ፍራቼ አሁንም ምን ይሄ በደንብ አለም እያካሄደ ያለው የአርቲፊሻል ኢንቴሊጀንስ ሬቮሉሽን እሱም እንዳያመልጠን ነው። ግን በፍርሃት ባልጀምረው ጥሩ ነው። ጥቅሙን ግን እንዳልከው በውጭ ባሉት አለማት ጥቅሙ በጣም እየታየ ነው። አፍሪካ ውስጥም በአግባቡ ከተጠቀምንበት ብዙ የሚሰጠው ጥቅም ይኖራል። ያንን ጥቅም እንግዲህ በዝርዝር ልንሄድበት እንችላለን። ምናልባት ሊገጥሙ የሚችሉ ችግሮች ምን እንደሆኑ እነሱንም አነሳለሁ። ይችን እንደ መግቢያ ልናገር እና የሚቀጥለው ዝርዝር ላይ ተመልሼ እመጣለሁ።
መልካም። ዶክተር ምስራቅ፣ ቀደም ብዬ ለዶክተር ብርሃኑ ያነሳሁትን ጥያቄ ነው ለእርሱም በጠቅላላው በተስፋ መልኩ የሚታየውን በተለይ ደግሞ ከአፍሪቃ አንጻር አርቲፊሻል ኢንቴሊጀንስ ወይም የሰው ሰራሽ ልቀት በአጭር ጊዜ ውስጥ የመስፋፋቱን ብዙ ነገሮች የመምጣታቸውን ያህል ብዙ እያነጋገረም በተጨባጭ የሚታዩ ለውጦችም ማየት ጀምረናል። ምን ተስፋ ይታዩታል እርሶ?
ከተስፋም ደግሞ ያለፈ ያንን የምንፈልገውን ለማድረግ አፍሪካ ውስጥ ኢንፍራስትራክቸሩ አለ ወይ? አርቲፊሻል ኢንተለጀንስ ከበፊትም የታሰበ ነገር ነው። ለምሳሌ በፈረንጆቹ በ1956 ዓመተ ምህረት ማትማቲሽያን እና ስታቲስቲሽያን ተሰብስበው አርቲፊሻል ኢንተለጀንስን አክቹዋሊ መጀመሪያ የሰየሙት እነሱ ናቸው። እዚህ አሜሪካ ውስጥ ሰይመውት ሀሳቡን ዲስከስ አድርገው ስራ ላይ ለማዋል ዴታ ስቶሬጅ እና የኮምፒውተር ፕሮሴሲንግ ዩኒቱ በጣም የደከመ ስለሆነ በአሁኑ ሰዓት ልናደርገው አንችልም፣ ወደፊት በሚሻሻልበት ጊዜ እናደርገዋለን ብለው አሁን ከዛ በኋላ እንግዲህ ሌት ናይንቲስ ጀምሮ ነው። ስለዚህ በሀሳብ ደረጃ ያለ ነበር። ለመተግበር ግን ፋስት ኮምፒውተር እና ዴታ ስቶሬጅ ያስፈልገዋል። በአሁኑ ሰዓት ኖርዝ አሜሪካም ሆነ ዩሮፕም ያላቸው ካፓሲቲ፣ አፍሪካ ውስጥ ግን የለም። ስለዚህ ነገሮችን እንደምንፈልገው አርቲፊሻል ኢንተሊጀንስን ልንጠቀምበት አልችልም። ባለን አቅም ግን የምንችለውን ያህል መጠቀም። አርቲፊሻል ኢንተሊጀንስ ሲስተሙ ለምሳሌ በአሁኑ ሰዓት ምናልባት አፍሪካ ውስጥ ላይሰራ ይችላል። ውጭ ከሆነ የሚሰራው ለምሳሌ ዩሮፕ የአፍሪካን ችግር ያየ የአፍሪካን ነባራዊ ሁኔታ ያየ መሆን አለበት እንጂ ዳይሬክትሊ ሊተረጎም አይችልም እና ያንን ከመጀመሪያው መነጋገር አለብን። ዳይሬክትሊ ከዚህ ሄዶ እዛ እንደማንጠቀምበት በዚህ ላይ ስኪልዱ ባለሙያ አፍሪካ ብዙ አላት። ነገር ግን ሪትሬን መደረግ አለባቸው። ከአዲስ አበባ ዩኒቨርሲቲ በማትማቲክስ ነው ግራጁዌት ያደረግኩት። ብዙ ማትማቲሽያን እና ስታቲስቲሽያኖች አሉ። አርቲፊሻል ኢንተሊጀንስ ደግሞ ይሄ አልጎሪትም የሚሉት ብዙ ማትማቲክስ እና ስታቲስቲክስ ነው፣ በዛ ደረጃ ማለት ነው። እና ሁሌ አገር ውስጥ ያለውን ባለሙያ ማየት እና እንደገና እድል ሰጥቶ ማለማመድ ጥሩ ነው ላለን።
መልካም። ወደ አንኳር ጭብጦች እንዝለቅ። ዶክተር ብርሃን ወደ እርስዎ ልመለስ። የሰው ሰራሽ ልህቀት የፈነጠቀው ተስፋ በተጨባጭም በተለይ እናንተ በምታተኩሩበት ይሄም ውይይት በሚያተኩሩበት የሕክምና ዘርፍ የተሻለ አገልግሎት መስጠት የሚያስችል ለሕክምና የሚወጣ ወጪ እንዲቀንስ በብዙ መንገድ ይረዳል ተብሎ ይታሰባል። በተጨባጭ እናንተ እስከተረዳችሁት እስከምታውቁት ድረስ ምን ማድረግ ያስችላል? በህክምናው ዘርፍ የሰው ሰራሽ ልቀት እስካሁን ባለው?
እሺ፣ ይሄ እንግዲህ በዚህ በውጭው እኛ ባለንበት ዓለም ብዙ አርቲፊሻል ኢንተለጀንስ ስራ ላይ ይዋል ነው። ግን አሁን እንደ ኢትዮጵያ አይነት አፍሪካን ነገሮች እንዴት ሊጠቅም ይችላል የሚለውን ለመመለስ ቅድም ዶክተር ምስራቅ እንዳለችው የዚህ የኢንፍራስትራክቸር ችግሩ፣ የኢንተርኔት መዘርጋት በብዛት አለመኖር፣ የኤሌክትሪካል ፓወርሱ ደግሞ በብዛት አስፈላጊ ነው። ትልቁ ደግሞ ኢንፍራስትራክቸር ዶክተር ምስራቅ ካለችው ጋር የሚያዘው ይሄ ክላውድ ኮምፒውቲንግ የሚሉት ፕላትፎርም ነው። የግድ ሀገሮች የራሳቸው የሆነ ሶፍትዌር የራሳቸው የሆነ ነው ዴታ ግድ ላይሆን ይችላል። እንደ ጉግል፣ እንደ አማዞን፣ እንደ ማይክሮሶፍት፣ እንደ ሳውዝ አፍሪካ፣ እንደ ኬንያ፣ ናይጄሪያ የመሳሰሉ ሀገሮች አሉ። እዚያው ካሰብን ብዙ ሊሰሩ የሚችሉ ነገሮች አሉ። ለምሳሌ በሽተኞችን የሚገባ ምርመራ ሰጥቶ የምርመራቸውን ውጤት በጣም በጥንቃቄና በተሳካ ሁኔታ ለምሳሌ ኤክስሬይ፣ እንደ ካትስካን፣ እንደ ኤምአርአይ የመሳሰሉትን ከዚህ ከአርቲፊሻል ኢንቴሊጀንስ ጋር አገናኝቶ በቀላሉ እንደውም በተሻለ ጥራት በሽታውን ማወቅ ይቻላል። ይሄ ማለት ምንድን ነው? በአፍሪካ ሀገሮች ብዙ የዶክተር እጥረት አለ። የዶክተር እጥረት ባለበት ሁኔታ እንዲህ አይነቱ ስራ በአርቲፊሻል ኢንቴሊጀንስ ሊሰራ ይቻላል። ይህ እንግዲህ አቅድም የተባለው ኢንፍራስትራክቸር ስራ ላይ ከዋለ ነው። ሌላው ደግሞ ትልቁ ጥቅሙ እዚህ ሀገር ፐርሰናላይዝ ሜዲሲን ይሉታል። ግለሰቦችን የጤንነት ሁኔታ ተመልክቶ ተገቢውን ምርመራና ሕክምና አድርጎ ክትትል ማድረግ። ለምሳሌ አሁን የደም ግፊት ያለበት ሰው ሁሉ አንድ አይነት መድኃኒት አይሰጥም። የሰውየው ክብደት፣ እድሜው፣ ያለበት የጤና ሁኔታ፣ የኗኗር ሁኔታ ያ ሁሉ ታይቶ ነው እንግዲህ ምን አይነት መድኃኒት ያስፈልገዋል፣ ምን አይነት ሕክምና ክትትል ያስፈልገዋል የሚባለው። ይህንን ለማድረግ የአርቲፊሻል ኢንቴሊጀንስ ቴክኖሎጂ በቀላሉ እንዲህ አይነቱን ነገር መስራት ይችላል። እና አንዱ ይሄ ነው። ትልቁ ነገር ግን እንደ አፍሪካ እና እንደ ኢትዮጵያ አይነት ሀገሮች የአርቲፊሻል ኢንቴሊጀንስ ጥቅም ይሄ ቴሌሜዲሲን የሚሉት ነው። እንግዲህ ቴሌሜዲሲን በጣም የተለመደ እየሆነ መጥቷል። በተለይ ኮቪድ በነበረበት ጊዜ ሰው ሐኪም ቤት መሄድ እየፈራ በዙም ወይ በስልክ ወይ በቴክስት ነበረ ሕክምናውን የሚከታተለው እና ይሄ ቴክኖሎጂ አፍሪካ ውስጥም በብዛት ያለ ይመስለኛል። ይሄ እንግዲህ አድቫንቴጁ ምንድን ነው? ሆስፒታል ወይም ጤና ጣቢያ በብዛት በሌሉባቸው አካባቢዎች በእንደዚህ አይነት ህክምና ማድረግ ይቻላል። እና እንደውም አንድ ትልቁ የአርቲፊሻል ኢንቴሊጀንስ አድቫንቴጅ ቴሌሜዲሲንን ህክምና ሊደርስ የማይችልበት ቦታ ለሰዎች ማዳረስ መቻል ነው። ሌላው ግን በጣም ትልቁ አድቫንቴጅ አሁን ለምሳሌ እንደ ኢትዮጵያ አይነት ሀገሮች አንዳንድ ሰዎች ትንሽ የተሻለ ህክምና ሲፈልጉ ወደ ህንድ፣ ሳውዝ አፍሪካ ወይም ወደ ዩሮፕ ወይ አሜሪካ እየመጡ ነው የሚታከሙት። ያ እንግዲህ በጣም ብር ላላቸው ሰዎች ካልሆነ በስተቀር በጣም የሚቻል ነገር አይደለም። አንዱ የቴሌሜዲሲን ትልቁ አድቫንቴጅ ይሄ ነው። የግድ ቋንቋ መቻል የለብህም። ለምሳሌ አንድ የልብ ሐኪም ቻይና ሀገር ቢኖር ቀጠሮ ይዞ ለማግኘት በቀላሉ ቤት ተቀምጠህ በራስህ ቋንቋ እየተናገርክ አርቲፊሻል ኢንቴሊጀንሱ የአንተን ቋንቋ ወደ ቻይንኛ እየተረጎመ ከስፔሻሊስቱ ጋር ለመነጋገር የሚቻልበት ቴክኖሎጂ ነው። አፍሪካ እንግዲህ በብዛት በዚህ በወረርሽኝ በሽታ በጣም የተጠቃ ነው። ወረርሽኝ ከመምጣቱ በፊት መተንበይ ከተቻለ ብዙ ህይወት ማዳን ይቻላል። እና አንዱ የዚህ አርቲፊሻል ኢንቴሊጀንስ ቴክኖሎጂም ጥቅሙ ለምሳሌ እንደ ኮቪድ አይነት እንደ ወባ አይነት በየጊዜው የሚመጡ አይነት በሽታዎች ከመምጣታቸው በፊት መተንበይ ወይም ፕሬዲክት ማድረግ ስለሚቻል ለዚያ ሁሉ ዝግጅት ማድረግ እና ሰዎቹን ከእንደዚህ አይነት ጥንቃቄ እንዲያደርጉ ለማድረግ ያስችላል። በተለይ በህክምና ሙያ ሊሰጠው የሚችለው ጥቅም ምንም ተለክቶ የሚያልቅ አይነት አይደለም።
መልካም። በእርግጥ ከወዲሁ የፈነጠቀው ተስፋ ይሄንኑ ማመላከቱ አልቀረም። አንደኛው ተስፋ እየተጣለበት ነው የሚል በዘገባዎች ደጋግመን የተመለከት ነው። ቴክኖሎጂው በቀላሉ ሰዎች የሚማሩበትን ልምድ የሚያካብቱበት ሁኔታ ይፈጥራል የሚለው ተስፋ ሰጥቷል። እንደሚያውቁት እንደ ኢትዮጵያ ያለ አገር የትምህርት አቅርቦቱ እጅግ የተዳከመበት የየቀን ዜና የሆነበት ቦታ በሁለቱም ጫፍ ቢመለከቱ
እውቀትን ለማዳበር ከፍ ያለ ግንዛቤም ለመፍጠር በአጭር ጊዜ ውስጥ ለመማር ይረዳል። በአንጻሩ ያን የመሰለ እውቀት ለመቅሰም ለመማርና ለመረዳትም የመማር አቅም ይጠይቃል።
እሱ ላይ ምን ይታዩታል? ወደ ፈተናዎቹ ከማለፋችን በፊት
ጥሩ፣ አሁን ዶክተር ብርሃኑ አለው ላይ ትንሽ ለመጨመር፣ ለምሳሌ አርቲፊሻል ኢንተለጀንስ ጥሩ ጥቅም አለው፣ ግን የሀገሪቱን ምን ያህሉን ሰው ያዳርሳል? አሁን ለምሳሌ ይሄ የኤክስሬይ ሪዲንግ እና ከዛ ትሪትመንቱን የሚያስፈልገው ምንድን ነው? የኤክስትሬም ማሽኑ በየቦታው መኖር አለበት። አሁን ለምሳሌ አንዱን አፍሪካ አገር የወሰድን እንደሆነ ኤክስትሬም ማሽን የሚኖረው ምናልባት ከተማ አካባቢ ሊሆን ይችላል። ብዙ የሚኖረው ወደ ባላገር ነው። እና ባላገር ውስጥ ኤክስትሬም ማሽን ከሌለ በምን አይነት ነው ይሄን አርቲፊሻል ኢንተለጀንስ ብዙ ሊጠቀምበት የሚችለው? ደግሞ መታሰብ ያለበት ምንድን ነው? አሁን አገሪቱ ባላት አቅም በምን አይነት ነው አርቲፊሻል ኢንተለጀንሱን ልንጠቀምበት የምንችለው? ለምሳሌ አንዱ አሁን ብዙ አፍሪካ ሀገሮች እየተጠቀሙበት ያለው ይሄ በዲያቤቲክ ምክንያት የሚመጣ የአይን መታወር በሽታ አለ እና አሁን እሱን የአርቲፊሻል ኢንተለጀንስ ማሽን ብለው የያዙት ካሜራ ነው። እና ያንን ካሜራ ነርሶችም ሄደው በየሰፈሩ የሰውን ሬቲና አንስተው ያንን በሞባይል ዋይፋይ ወደ ክላውድ ወይንም ቀደም ዶክተር ብርሃኑ ያለው ክላውድ ምንድን ነው? ዴታ ስቶሬጅም ፕሮሴስም የሚደረግበት ቦታ ግን በኪራይ የሚሰራ አገር ውስጥ ሳይሆን ሌላ ቦታ ያለ ነው፣ ግን ከሀገር ውስጥ ይላካል እና ያንን ረቲናውን በዛ በካሜራ አንስተው ወዲያው በሞባይል ዋይፋይ ወደ ክላውድ ይላክና ዲያግኖሲሱ ወዲያው ለነርሷ ይሰጣታል።
የህመሙ ምንነት በባለሙያ ይረጋገጣል?
አዎ፣ እና ይረጋገጣል እና ወዲያውኑ የምታክም ከሆነ እዛ እሷ የምትችለው ከሆነ ታክማለች፣ የማትችለው ከሆነ ደግሞ ለሪፈራል እንዲህ እንዲህ አይነት ነው ብላ ያንን የመጣውን ሪዘልት ታስተላልፋለች ማለት ነው። እና ይሄ ሌላ ተጨማሪ ኢንፍራስትራክቸር ሳያስፈልግ ባለው ኢንፍራስትራክቸር ብዙውን ፖፕሌሽኑን ልንጠቅም እንችላለን ማለት ነው። ስለዚህ ያ ኢንፍራስትራክቸር እስከሚስተካከል ድረስ እንዲህ እንዲህ አይነት ነገሮችን ማየት እና ጠቅላላ ህዝቡ ሊጠቀምበት የሚችለው ነገር ላይ ማተኮሩ ጥሩ ይመስለኛል። ግን ወደፊት ደግሞ ያኛውን ኢንፍራስትራክቸሩን ለመስራት መሞከር።
መልካም። አስፈላጊው መሰረተ ልማቶች በሌሉበት አካባቢ እንኳን ቴክኖሎጂው ሌላ በር ይከፍታል፣ ሌላ አማራጮችን አጋዥ አቅም ይሰጣል ነው ያሉት። የስልጠና አስፈላጊነት ይታወቃል። የሰለጠነ ባለሙያ እጥረት ያለበት መሆኑን ቀደም ብላችሁ ጠቅሳችኋል። ነገር ግን ይህ ኤአይ በስልጠናውም ረገድ የአቅም ግንባታ የሚባለውን ለማገዝ እንደሚውል ይታወቃል። እንደ ኢትዮጵያ ያለ ከፍተኛ እጥረት ያለበት ሊጠቀም የሚችለውን ያህል ደግሞ የተዳከመ የትምህርት ሁኔታ ቅድም መሰረተ ልማቱ ላይ የገለጹትን የመሰለ እጅግ የተዳከመ የትምህርት ሁኔታ ባለበት እንዴት ነው የእሱም ፈተና ወይም ማለፍ የሚቻለው?
የትምህርቱ ተማሪውና አስተማሪው ለምሳሌ በአፍሪካ ብዙ ያለው ከተማ ውስጥ ነው እና እዛ ከተማ ውስጥ ደግሞ አሁን ቨርቹዋል ክላስስ ይሰጣል ወይንም ከዚህ ሆኖ ሰው ሊያስተምር ይችላል፣ ሕክምና ይሁን ሌላውንም ትምህርት ቢሆን። ነገር ግን ያንን ለማስተማር ደግሞ ኢንፍራስትራክቸሩ ለሲቲዎቹ ለምሳሌ ለአዲስ አበባ አይነቶቹ ሊጠቅም ይችላል። ግን ውጭ ላለው በምን አይነት ነው ለምሳሌ ባላገር ውስጥ ያለው በምን አይነት ነው ልናደርስ የምንችለው? አንዳንዱ መፍትሄ ሆኖ የተገኘው ምናልባት እንግዲህ አርቲፊሻል ኢንተለጀንስ ላይሆን ይችላል፣ ግን ያንን ትምህርት በፓወርፖይንትም ይሁን በቪዲዮም ይሁን ቀድቶ አስተማሪው ያንን በራሱ አጥንቶ ለተማሪዎቹ ሊያስተምር ይችላል። አንዱ ይሄ ነው እንግዲህ ነው እንጂ አርቲፊሻል ኢንተለጀንስ ለማስተማር ከተባለ ግን ኢንፍራስትራክቸሩ ያስፈልጋል።
መልካም። እስኪ ወደ ፈተናዎቹ እንሻገር። ደጋግማችሁ ያነሳችሁት የመሰረተ ልማት እጥረት ከችግሮች አንጻር የሚታይ መሆኑ ይጠቀሳል። በመረጃ ሽግግሩ ረገድ በተለይ ሕክምናን የመሰለ ሚስጥራዊነት ያላቸው በሐኪሙና በህመምተኛው መካከል ብቻ የሚቀሩ የግለሰቦች ጉዳዮች ሳይቀሩ አደጋ ላይ ሊወድቁ ይችላሉ የሚለው ስጋት እዚህ ባለንበትም ሀገር ያሳስባል። ሌሎችንም ጨምረው የትኞቹ ከወዲሁ መታሰብ አለባቸው ይላሉ? ችግሮቹ ከታወቁ ደግሞ በተጓዳኝ ውስጥ ምን መታሰብ አለበት? ዶክተር ብርሃኑ። ክቡራትና ክቡራን የራዲዮ መጽሔት ተከታታዮች፣ ውይይቱ አልተቋጨም። ለቀደመውና ለቀሪው ጥያቄዎች ዶክተር ምስራቅ ገዝሙና ዶክተር ብርሃኑ አለማየሁ ይመልሳሉ። አሁን
ከዩናይትድ ስቴትስ የፖለቲካ ጉዳዮች ጋር ወደ ተዛመደ ርዕስ ይሆናል የምንሻገረው።
በጣት የሚቆጠሩ ቀናት የቀሩት የዘንድሮ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አሁንም የሚሊዮኖችን ቀልብ እንደሳበ ነው።
ቀጣዩ ታዲያ በምርጫ ሰሞን ሳይሆን ከዚያ ቀደም ብሎ ባሉት ጊዜያት የሚከናወን ድርጊት ነው።
በምርጫ ውጤቶች ላይ ተጽዕኖ ሊያሳድር የሚችልና በሁለቱም ፓርቲዎች ተደጋግሞ የሚፈጸም
በእንግሊዝኛው ጄሪማንደሪንግ የምርጫ አካባቢን እንደ አዲስ ማዋሰን ይሉታል።
ለመሆኑ ጄሪማንደሪንግ ምንድን ነው? ፋይዳው፣ መሰረቱና ውዝግቡ እንዲሁም ጣጣው
ሞያዊ ትንታኔ የሚሰጡን የፖለቲካ ጉዳዮች አዋቂ ጋብዘናል።
ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር ናቸው። ዶክተር ፋሲል፣ የምርጫ ሰሞን ወጋችን ይቀጥላል። ለዛሬው የመረጥነው የውይይት ርዕስ ቀደም ብለን በመግቢያችን ጠቆም እንዳደረግነው በእንግሊዝኛው አጠራር ጄሪማንደሪንግ የተባለውን የምርጫ አካባቢን እንደ አዲስ ለማካለል የሚወሰዱ እርምጃዎችን ይመለከታል። ይበልጡን ከዩናይት ስቴትስ ውጭ ላላችሁ አድማጮቻችን እንግዳ የሚሆን ይመስለናል። ከመሰረታዊው ጽንሰ ሀሳብ ከመሰረታዊ ጭብጡ ብንነሳ ይህ ጄሪማንደሪንግ የተባለ ነገር በራሱ ምንድን ነው?
እሺ፣ ጠቃሚነቱ እናንተም ገልጣችሁታል፣ ግን የትም ላለ ሰው ማወቁ ጠቃሚ ነው ብዬ አስባለሁ። እና ጄሪማንደሪንግ እንግዲህ ምንድን ነው? የኮንግሬሽናል ዲስትሪክት ወይም ደግሞ የተወካዮችን ክልል በህዝብ ቆጠራ ላይ በተገኘ ውጤት መሰረት የአስር አመቱ ይካለላል። የመጀመሪያው ድርሻ ምንድን ነው? የተወካዮች ምክር ቤት ማለት ነው፣ የዩናይትድ ስቴትስ ሃውስ ኦፍ ሬፕሬዘንታቲቭስ ህገ መንግስቱ በሰጠው ስልጣን መሰረት የህዝብ ቆጠራውን አይቶ ያከፋፍላል። 435 ኮንግሬሽናል ዲስትሪክቶች አሉ። ለምሳሌ ወደ ጆርጂያ ብዙ ሰው ቢመጣ ጆርጂያ ተጨማሪ ኮንግሬሽናል ዲስትሪክት ያገኛል። ወይም ደግሞ ኒውዮርክ ብዙ ሰው ከዛ ወጥቶ ወደ ሌላ ስቴት ቢፈልስ የሄደበት ሀገር ሲያገኝ ያኛው ደግሞ ላችው ግዛት ዲስትሪክቱ ይቀንሳል ማለት ነው። አሁን ባለፈው ካሊፎርኒያ፣ ኒውዮርክም እንደዚሁ ቀንሶባቸዋል። በ2020 የህዝብ ቆጠራ መሰረት ያደረገ ክፍፍል ላይ ማለት ነው። ስለዚህ የመጀመሪያው ደረጃ ሪአፖርሽንመንት ነው የሚባለው። ሀውስ ኦፍ ሬፕሬዘንታቲቭስ ወይም የተወካዮች ምክር ቤት የህዝብ ቆጠራን አስደግፎ ያሉትን 435 ክልሎች ለ50 ግዛቶቹ ያስተላልፋል። እንግዲህ እንዳልኩ ለምሳሌ በጆርጂያ በ2000 በተደረገው ቆጠራ ህዝብ ወደ ጆርጂያ ስለመጣ አንድ ተጨማሪ ግዛት ለማግኘት ችለናል ማለት ነው። እዚህ ጆርጂያ በ2020 በተደረገው የህዝብ ቆጠራ ቴክሳስ 2 አግኝቷል ተጨማሪ ማለት ነው። አሁን 38 ኮንግሬሽናል ዲስትሪክት አለ ማለት ነው። እንደዚሁም ኮሎራዶ፣ ፍሎሪዳ፣ ኖርዝ ካሮላይና አንዳንድ ተጨማሪ አግኝተዋል። በአንጻሩ ደግሞ ካሊፎርኒያ፣ ሚችጋን፣ ፔንስልቬኒያ፣ ኒውዮርክ አንዳንድ አጥተዋል። ይህ እንግዲህ በ2020 በተደረገው የህዝብ ቆጠራ መሰረት ማለት ነው። ስለዚህ ይሄ የህዝብ ቆጠራ ሲደረግ እዚህ ወደ ግዛቱ የመጣው ግዛት ወይም ደግሞ ስቴት ተጨማሪ ዲስትሪክት ያገኛል ማለት ነው።
ዶክተር ፋሲል፣ ሂደቱን ማን ነው የሚያከናውነው? እንዴትስ ነው የሚከናወነው?
ሂደቱ መጀመሪያ ሪአፖርሽንመንት ነው ማለት የሃውስ ኦፍ ሬፕሬዘንታቲቭስ ህዝብ ቆጠራን አስመልክቶ እነዚህን ዲስትሪክቶች ያከፋፍላል። ከዛ በኋላ ሁለተኛው ስቴት ምንድን ነው? ሪዲስትሪክቲንግ ይባላል። ሪዲስትሪክቲንግ ማለት የመጡትን ዲስትሪክቶች ለስቴት የደረሱትን ባውንደሪያቸውን ክልላቸውን ማካለል ማለት ነው። ይሄን የሚያደርገው በአብዛኛው ስቴቶች ውስጥ አብዛኛው ወንበር ያለው ፓርቲ ነው። ለምሳሌ ጆርጂያ ውስጥ ኮንግሬሽናል ዲስትሪክት ሪዲስትሪክት የሚያደርገው የሪፐብሊካን ፓርቲው ነው። አብላጫ መቀመጫ ስላለው በጆርጂያ ሌጅስሌቲቭ ባዲ ስላለው ማለት ነው። እና እንደዚህ እየተደራረገ ይከፋፈላል። አሁን እዚህ ጋር ነው ችግሩ የሚነሳው።
እዚህ ጋር ደግሞ ዶክተር ፋሲል፣ ሲጀመር የጄሪማንደሪንግ አሰራር በሀገሪቱ ታሪክ እንዴት ነው የተጀመረው?
መጀመሪያ እዚህ ሀገር የችግር በ1812 ነው። ማሳቹሴትስ ውስጥ ገቨርነር ኤልብሪጅ ጌሪ የሚባል ገቨርነር ነበረ እና እሱ ነው የህግ አውጪው ምክር ቤት ሰርቶ ያመጣለትን በጣም የተወሳሰበ እና የአንድን ፓርቲ የበላይነት የሚያራምድ ክልላ አጸደቀ እና ከዛ በኋላ ይሄ ችግር በሱ ስም ነው የተሰየው እና ጄሪማንደሪንግ የሚለው ቃል ከዛ ነው የመጣው።
በሱ ስም ነው
የማሳቹሴትስ ገቨርነር ነበረ እና እንግዲህ ከዛ ጀምሮ ታሪካዊ አመጣጡ ስናየው በየጊዜው ነገሩ እየተባባሰ መጥቶ ሁለቱም ፓርቲዎች ተጠቃሚዎች ናቸው። በተለይ ደግሞ የሪፐብሊካን ፓርቲው ብዙ ቦታ አሁን ባለው ዴታ አብዛኛውን የመቀመጫ ሴቶች ያዘበት አንደኛው ምክንያት ይሄ ነው። ስለዚህ እነዚህ ስቴቶች ውስጥ ያሉ አብላጫ መቀመጫ ያላቸው ፓርቲዎች ኃላፊነቱን ሲቀበሉ አንድ ሰው አንድ ድምፅ። በዚህ ላይ ደግሞ ፕሪዘርቪንግ ኮሚኒቲስ ይባላል። በአካባቢ ያለው ሰው የማይለያይ ኮንቲጉዊቲ እንዲኖር የተያዘ እንዲሆን እና ቅርጹ ደግሞ ሪዝነብል እንዲሆን እነዚህ ቤዚክ ወሳኞቹ ናቸው። በዚህ መሰረት ነው ባውንደሪ ወይም ደግሞ ክልሉን ማካለል ያለባቸው።
መልካም።
ነገር ግን ይህንን ብዙ ጊዜ ያደረጉት ሁለቱ ፓርቲዎች እድሉን ካገኙ የራሳቸውን በሚጠቅም ሁኔታ ክልሉን ያካልላሉ ማለት ነው። እንግዲህ ለመጪው 10 ዓመት ያ ክልል አይቀየርም ማለት ነው። እና አሁን ሌላ ሁለት ዋና የሆኑ ቴክኒኮች የሚጠቀሟቸው አሉ፣ የጀሪ ማንደሪንግን ከግብ ለማድረስ ማለት ነው። አንደኛው ክራኪንግ ይባላል። የአንተ ፓርቲ ተቃዋሚ የሆነ ሰው ደጋፊዎች ያሉበትን ክልል ትበትነዋለህ። በትነህ ምንድን ነው የምታደርገው? በየቦታው ትንሽ ትንሽ ታደርጋቸውና ትከፋፍላቸዋለህ። ለምሳሌ በአንድ ክልል 60% የአንተን ደጋፊ ታደርጋለህ፣ 20 ወይም 30 የእነሱን ታደርጋለህ። እንዲህ ያርክ በየቦታው ትበታትናቸዋለህ። ይሄ ክራኪንግ ይባላል። እና እነዚህ ሰዎች ምንጊዜም ቢሆን ራሳቸው የሚፈልጉትን ተወካይ ለመምረጥ እድል አይኖራቸው፣
ተጽዕኖ ማድረግ አይችሉም።
ምንም ተጽዕኖ የላቸውም። በቃ እነሱ ቢፈልጉት ሰው ለመምረጥ ፈጽሞ ተስፋም የላቸውም። ያቱም አብላጫ ድምፅ ነው የሚወስነው።
አብላጫ መቀመጫ ያለው ፓርቲ ነው የሚወስነው።
የእሱ ደግሞ ተቃራኒ ቴክኒክ የሚጠቀሙት ፓኪንግ ይባላል። ያንተ ተቃዋሚ ፓርቲ ደጋፊ የሆኑትን ሰዎች ለምሳሌ 10 ኮንግሬሽናል ዲስትሪክት ቢኖረው 2 ውስጥ አብላጫ ድምፅ እንዲኖራቸው ታደርጋለህ፣ 8 ውስጥ የአንተን አብላጫ እንዲሆን ታደርጋለህ ማለት ነው። ስለዚህ 2 ውስጥ የራሳቸውን ሰው መውረጥ ይችላሉ፣ ግን ሌላ ቦታ ያላቸው የድምፅ ጥንካሬ ይዳከማል ማለት ነው። ምክንያቱም ሰብስበ አንድ ቦታ አጉራቸዋል።
ይሄ ነገር ዶክተር ፋሲል ከህዝብ ቆጠራ ውጤት ጋር ተያይዞ ከሆነ በየአስር ዓመቱ የሚከናወነው ነገር ግን አብላጫ ወንበር የያዙት ፓርቲዎች ለየፓርቲያቸው ጥቅም እንደገና በፈለጉት መንገድ በዘዴ የሚያካልሉ ከሆነ ህጋዊ ሆኖ እንዴት ነው ሊቆይ የቻለው? በህግ የመታገድም እርምጃ የመሳሰለው የለም
አለ? እንግዲህ እስካሁን ዋናው የሀገሪቱ ከፍተኛ ፍርድ ቤት ይህንን ጉዳይ በጣም የተወሳሰበ እንደመሆኑ መጠን በብዙ መልኩ አይቶናል። ለምሳሌ 2 አይነት ጄሪማንደሪንግ ነው ፍርድ ቤቱ ከፍሎ ለማየት የፈለገው። አንደኛ በዘር ላይ የተመሰረተ ጄሪማንደሪንግ፣ ሁለተኛ ደግሞ ወገናዊነት ያለው በፓርቲ ወገናዊነት ያለው ጄሪማንደሪንግ ነው። እነዚህን ሁለቱን ከፍሎ ካየ በኋላ በዘር የሆነውን 14ኛውን የህገ መንግስት ማሻሻያ ኢኳል ፕሮቴክሽን ክሎዝ የሚለውን ስለሚቃረን በፍጹም በዘር ላይ የተመሰረተ ክልላ ማድረግ አይቻልም ብሎ ወስኗል። ነገር ግን ደግሞ በዛው ላይ ደግሞ ዘር እንደተመለከተ ይሄ የተደረገው ክልላ የተደረገው ማይኖሪቲዎችን ለመጠበቅ የእነሱን ህገ መንግስት መብት ለማስጠበቅ የተደረገ ከሆነ ድሮ ማድረግ ይቻላል ይላል። የፓርቲውን ግን በፓርቲ ላይ የተመሰረተ በፓርቲ ወገናዊነት ላይ የተመሰረተውም ይህ የፖለቲካ ጥያቄ ነው፣ እኛ ልንፈታው አንችልም። ስለዚህ የዩናይትድ ስቴትስ ኮንግረስ ይህንን አይቶ ራሱ ዘላቂ መፍትሄ መስጠት አለበት ብሎ ነው እልባት የቋጨው። እና ይሄ በዘር የተነሳውን ግን በጣም በተለይ ደግሞ በደቡብ እና በደቡብ ምዕራብ ግዛቶች ውስጥ ከዚህ ቤት የተደጋጋሚ የጭቆና የአድሎ ስርዓት በነበረበት አካባቢ ብዙ ጊዜ ይነሳል። አሁን ለምሳሌ ኖርት ካሮላይና፣ ሜሪላንድ፣ ቴክሳስ ብዙ የኮርት ኬዞች ቀርቧል። በቅርቡ ደግሞ ፔንሲልቬኒያ እንዲያም ሪፐብሊካኖቹ ከ18ቱ መቀመጫ ጀሪማንደር አድርገው 13ቱን ተቆጣጥረዋል። እና ህዝቡ እዛ ያለው ህዝብ በፖለቲካ አመለካከቱ ዳይቨርስ ሆኖ የዴሞክራቲክ ፓርቲን የሚደግፍ ሆኖ ቢገኝ እንኳን እነዚህ የሪፐብሊካኖች ያካለሏቸው ዲስትሪክቶች በረቀቀ መንገድ የእነዚህ ሰዎች ድምፅ የማይሰማበት አይነት ዲስትሪክት የፈጠሩ ጀሪማንደር የፈጠሩ ማለት ነው። እዚህም ጆርጂያ ብንመጣ ከሀያው የህዝብ ቆጠራ በኋላ በጣም ብዙ ማይኖሪቲ ወደዚህ እየመጣ ነው። ጥቁሮች፣ ሂስፓኒክ፣ ኤዥያን እና አሁን የተካለለው ትሪ ዲስትሪክት እየተሰራው ፈጽሞ ይህንን የህዝብ ፍልሰት የማያንጸባርቅ የህዝቡን ደግሞ የተለያየ ባክግራውንድ የማያንጸባርቅ ሆነ ያለው። ጆርጂያ ውስጥ ያለው 14 ኮንግሬሽናል ዲስትሪክቶች ውስጥ 10ሩን ሪፐብሊካኖቹ ናቸው የያዙት። እና ይሄ ምንም አሁን ጊዜ ያለው የፖፑሌሽን መለወጥ የሚያንጸባርቅ አይደለም እና ብዙ ችግር አለው እና ይሄ ነው መሰረታዊ ሀሳቡ።
በችግር የሚታዩትን በተለይ የፓርቲ ወገንተኝነት የሚንጸባረቅበትን አብላጫ መቀመጫ ያለው ፓርቲ እድሉን ሲያገኝ በተለይ በሁለተኛው ይሄ ሪዲስትሪክቲንግ ያሉት ዳግም የማካለሉን ሁኔታ የመራጩንም ማንነት በትክክል ስብጥሩን ጨምሮ ማያንጸባርቅ መሆኑን ገልጸዋል። ምን አይነት ተጽዕኖ ያስከትላል እንዲህ ያለው አወቃቀር?
ይሄ ብዙ ችግር ነው የሚያስከትለው። በመጀመሪያ በመሰረቱ አንድ ዲሞክራሲያዊ የፖለቲካ ስርዓት አለ በሚባል ሀገር የዲሞክራሲን መሰረታዊ መመሪያዎች የጣፈ ህግ ሲኖር ስርዓቱን ዲሞክራሲያዊ ነው ለማለት ፈጽሞ የሚያስቸግርበት ሁኔታ ይመጣል። ለምሳሌ እዚህ ሀገር የመራጮች ወጥቶ የመምረጥ ቁጥር ሲነጻጸር ብዙ አቻዎቻቸው ጋር በጣም ያነሰ ነው። ምክንያቱም ሰው ይሄ ምርጫ ኮምፒቲቲቭ አይደለም፣ ስለዚህ ኮምፒቲሽን ስለሌለ ወጥቼ ማንን ነው የምመርጠው የሚል አስተሳሰብ ይይዛል። ሁለተኛ ነገር ደግሞ አብዛኛዎቹ አሁን ለምሳሌ የዩናይትድ ስቴትስ ሀውስ ኦፍ ሬፕሬዘንታቲቭስ ውስጥ ከሰባ እስከ 80% የሆኑት መቀመጫዎች ሴፍ ሲት ናቸው። እንደዚህ ሰዎች እርግጠኛ እንደሚመረጡ ያውቁታል በዚህ በጄሪ ማንደሪንግ ምክንያት። ስለዚህ ለምንድን ነው የክልላቸውን ጥያቄ አንስተው እሱን መልስ ለመስጠት የሚጥሩበት ተጠያቂነት የማይኖርበት ሁኔታ ይፈጠራል ማለት ነው። ይሄ በተጨማሪ ደግሞ ኮንግረስ ውስጥም በቅርብ ጊዜ እየታየ እና እየበዛ የመጣው የኤክስትሪም ሳይድ የመውሰድ ሁኔታ ኮንሰንሰስ ኖሮ ህግ አውጥቶ ህዝቡን የሚጠቅም ነገር ወደ መስራት ከማተኮር ይልቅ በጣም ፖለቲሳይዝድ የሆነ ኢንቫይሮንመንት ውስጥ የተገባው አንደኛው ምክንያት ይሄ ነው። ምክንያቱም ተባብሮ አማካይ ነጥብ ላይ ለመድረስ ምንም ኢንሴንቲቭ የለም፣ ወይም ደግሞ የሚያበረታታ ነገር የለም። ወጥቼ ምንም ነገር የሚያስከትልብኝ ነገር የለም እንደ አንድ ተመራጭ መመረጥ አውቀዋለሁ። ስለዚህ ይሄ አንዱ እነዚህ ችግሮች ናቸው እንግዲህ በጣም የተወሳሰበ ሁኔታ የሚፈጥሩት።
ዶክተር ፋሲል እንደው በቅርብ ጊዜ በተካሄዱ ምርጫዎች ይሄ የጄሪማንደሪንግ አድራጎት ያመጣቸው አሉታዊ ውጤቶች፣ እንደዚህ አይነቶቹን ችግሮች ደግሞ ለመፍታት የተደረጉ ጥረቶች ካሉ እንደው በምሳሌ አድርገው ቢገልጹልን።
እንግዲህ እስከ ማስታወሰው ድረስ በተለይ ፕሬዚደንት ኦባማ ስልጣን ላይ ከወጡ በኋላ ወደ 2010 አካባቢ ይመስለኛል የቲ ፓርቲ እንቅስቃሴ ጎልቶ መጥቶ የነበረበት ጊዜ ነው እና በዛ ጊዜ ሪፐብሊካን ፓርቲው ትልቅ ካምፔን አድርገው አብዛኛውን መቀመጫ ለመያዝ ተዘጋጅቶ የወጡበት ጊዜ ነበር። ወደ 63 መቀመጫ ነው ያገኘት እንግዲህ በ2010። ከዛ በኋላ እንግዲህ በጣም አብዛኛውን የኮንግረስ መቀመጫ ክልሎችን ለማካለል እድል አግኝተዋል ማለት ነው። በየስቴታቸው ማጆሪቲ ስለሆኑ ያንን ከያዙ በኋላ አካለው። አሁን ለምሳሌ ፔንሲልቬኒያ ብናይ ከ18 ኮንግሬሽናል ዲስትሪክት 13ቱን ይዘዋል። የፔንሲልቬኒያ ፖፑሌሽን ደግሞ ህዝብ ሲታይ በአብዛኛው በከተሜ ነው፣ ዳይቨርስ ነው። በዚህ ላይ ደግሞ የፖለቲካ አቋሙ ሊበራል፣ ብዙ ጊዜ አርባን አካባቢ የሚኖሩ ሰዎች ትንሽ ሊበራል የሞትነት ያላቸው ግን ይህንን አያንጸባርቅም። 70% የስቴቱ ክልሎች በሪፐብሊካኖች ወይም ደግሞ ኮንሰርቫቲቭ ፓርቲ ተይዟል ማለት ነው። እና ይሄ ችግር በጣም መሰረታዊ ችግር ነው። ምክንያቱም ለአንድ ዲሞክራሲያዊ ስርዓት አካውንታቢሊቲ እንዲኖር፣ ተጠያቂነት እንዲኖር፣ ግልጽነት እንዲኖር የህዝብን ስሜት ለማንጸባረቅ በዚህ በፌዴራላዊ ስርዓት ውስጥ የተፈጠሩ ተቋሞች ይህንን ሳያደርጉ ሲቀሩ የፖለቲካ ስርዓቱ ትልቅ ክስረት አለው ማለት ነው። እና ከዛ አንጻር በጣም አሳሳቢ ነው የሚሆነው። ይህንን ደግሞ ቅድም እንደተናገርኩት ዋናው የሀገሪቱ ከፍተኛ ፍርድ ቤት ጠቅላይ ፍርድ ቤቱ ለማየት እንትን ስላላለ ብዙም ፍላጎት ስላላታየ ቅድም በጠቀስኩት ምክንያት ማለት ነው፣ አንደኛ የፖለቲካ ሊሹ ነው ብሎ ስላመለ ኮንግረስ ይህን ነገር ማስተካከል ካልቻለ የስቴቶችም ደግሞ የራሳቸውን ማድረግ የሚችሉበት ሁኔታ ነው የፈጠረው። እና አሁን ብዙ ስቴቶች ውስጥ ምንድን ነው የሚታየው? አንዳንዶቹ የህገ መንግስት ማሻሻያ ያወጣሉ። ለምሳሌ ፍሎሪዳ በ2010 የህገ መንግስት ማሻሻያ አውጥቷል እና በዛ መሰረት የሚካለሉት ዲስትሪክቶች ከአድሏዊነት ነፃ የሆኑ ብሎ ብዙ መመሪያዎች ያወጣበት ህግ አለ ማለት ነው። በአብዛኛው ደግሞ ወደ ሚችገን፣ ኮሎራዶ ያሉ አካባቢዎች ደግሞ ህዝቡ ራሱ መርጦ ባለ ትንሽ የፊት ላይ ይሄ ጉዳይ እንዲቀርብ አድርጎ መርጦ በኢንዲፔንደንት ኮሚሽን እነዚህ ክልሎች እንዲካለሉ ነፃ የሆነ ኮሚሽን ተቋቁሞ ይህንን ብቻ ማካለል ስራ እንዲሰራ ያሱ የፈጠሩበት ሁኔታ አለ ማለት ነው። ስለዚህ በስቴት ደረጃ የተደረጉ ነገሮች ናቸው። የስቴት ኮርቶችም ደግሞ የስቴት የህግ ሲስተም ደግሞ በአብዛኛው ብዙ ነገሮች ብዙ ውሳኔዎች ይሰጥቷል። በዚህ አካባቢ ኖርዝ ካሮላይና በጣም ኤክስትሪም የሆነ አድሏ የሆነ ሪፐብሊካኖች የመሩት የክልል አከላለል ነበር፣ እሱን ውድቅ አድርጓል። ዊስኮንሲንም እንደዚሁ ሪፐብሊካን ኮንትሮል ሌጅስሌቲቭ ምክር ቤት ያንንም እንደዚሁ ከልሎ እሱም ፍርድ ቤት ውስጥ ብዙ ውጥንቅጥ ያለው ችግር አጥቶ መጨረሻ ላይ ተወስኗል፣ አግባብ አይደለም ተብሎ። ግን ሜሪላንድ ደግሞ ብንመጣ የዴሞክራቲክ ፓርቲ ነው ጄሪ ማንደር የሚያደርገው። እሱም ደግሞ የፍርድ ቤት ጉዳይ ሆኖ ተይዞ ብዙ ክርክር አስነስቶ መጨረሻ ላይ እዛም ውሳኔ ሰጥቷል ፍርድ ቤት በስቴት ደረጃ ማለት ነው። እና አሁን በአጠቃላይ እንደ ይህንን ችግር ለማጥፋት ተብሎ የተያዙት አንደኛ ነፃ የሆነ ኮሚሽን አቋቁሞ ከሁለቱም ያልወገነ ይህንን የማካለሉን ስራ እንዲሰራ የሚለው ነው። ሁለተኛው በህገ መንግስት ማሻሻያ እንደ ፍሎሪዳ እንደታየው የተደረጉ የተወሰዱ እርምጃዎች ናቸው ማለት ነው።
መልካም። በሂደት ላይ ያለ ብዙም የሚያነጋግር ይህንን ለብዙዎች እንግዳ የሆነ ነገር ግን እጅግ በጣም አስፈላጊ ጉዳይ ያወያዩን ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ተባባሪ ፕሮፌሰር እናመሰግናለን። ተስፋ እናደርጋለን መልሰን በሌላ ርዕስ እናገኘታለን። እግዜር ይስጥልን።
አመሰግናለሁ። እናንተም ያችላችታችሁ ይህን ነገር ለዚህ ማቅረብ ስለቻላችሁ አመሰግናለሁ።
ክቡራትና ክቡራን የራዲዮ መጽሔት ተከታታዮች፣ አሁን ደግሞ ቀደም ብለን እንዳስተዋወቅ ነው በመጀመሪያው አጋማሽ ስርጭታችን ጀምሮ ወዳደረግ ነው አርቲፊሻል ኢንቴሊጀንስ የሰው ሰራሽ ልህቀት በሕክምናው ዓለም የሚኖረውን ፋይዳና ፈተናዎቹን ወደሚመለከተው ውይይት ነው የምንመለሰው። እልባት ባደረግንበት ጥያቄ እንደረደራለን። እስኪ ወደ ፈተናዎቹ እንሻገር። ደጋግማችሁ ያነሳችሁት የመሰረተ ልማት እጥረት ከችግሮች አንጻር የሚታይ መሆኑ ይጠቀሳል። በመረጃ ሽግግሩ ረገድ በተለይ ሕክምናን የመሰለ ሚስጥራዊነት ያላቸው በሐኪሙና በህመምተኛው መካከል ብቻ የሚቀሩ የግለሰቦች ጉዳዮች ሳይቀሩ አደጋ ላይ ሊወድቁ ይችላሉ የሚለው ስጋት እዚህ ባለንበትም ሀገር ያሳስባል። ሌሎችንም ጨምረው የትኞቹ ከወዲሁ መታሰብ አለባቸው ይላሉ? ችግሮቹ ከታወቁ ደግሞ በተጓዳኝ ውስጥ ምን መታሰብ አለበት? ዶክተር ብርሃኑ።
በጣም ቆንጆ ጥያቄ ነው። እሺ፣ መሰረተ ልማት ያልካት ላይ የኢንፍራስትራክቸሩ ላይ ትንሽ አንድ ነገር ልጨምር እና እሱ ትልቁ አንዱ የኢንተርኔቱ ግንኙነት ነው። በጣም ትልቁ ነገር ለእሱም ደግሞ ለምሳሌ እንደ ኢትዮጵያ አይነት ሀገር ያለው የኢንተርኔት ግንኙነት አነስተኛም ሆኖ በዚያ ላይ ደግሞ በየጊዜው በሚፈጠረው ግጭት መንግስት የመጀመሪያ የሚያደርገው እርምጃ ያንን ማቋረጥ ነው። እሱ አንደኛ ለችግሩ መፍትሄ አይሰጥም፣ ሁለተኛ ለሀገሪቱም ኢኮኖሚ ትልቅ እንቅፋት ነው የሚሆነው። ለምሳሌ አንድ ስታቲስቲክስ ብነግርህ በአመት 1% ኢንተርኔት ያለህን ግንኙነት ብትጨምር ሀገሪቱ ጠቅላላ ኢኮኖሚ ወይም የሀገሪቱ ጂዲፒ ላይ ወደ 6% ያሳድግልሃል። ይህ እንግዲህ ለዚህ ለአርቲፊሻል ኢንቴሊጀንስ ብቻ ሳይሆን ለአጠቃላይ ለሀገሩ ኢኮኖሚ ሳኝ ነገር ነው እና ኢትዮጵያ መንግስት ይህንን በደንብ የተረዳ አይመስልም። ሆነ ግጭት መጣ በተባለ ቁጥር መጀመሪያ የሚያደርገው እርምጃ ያንን ኢንተርኔት ማቋረጥ ነው። ይሄ እንግዲህ ሊያመጣ የሚችለውን የኢኮኖሚ ቀውስ በቀላሉ መገመት ይቻላል። ትልቁ ችግር ያ ነው። እንዳልከው ግን የዳታ ፕራይቬሲ፣ የሰዎችን መረጃ ጠብቆ መያዝ እንኳን ለእንደ ኢትዮጵያ አፍሪካ አይነት ሀገሮች እዚህም ሀገር ትልቅ እሹ ነው እና እሱ እንግዲህ አንደኛ ብዙ ህግ ያስፈልገዋል። እዚህ ሀገርም አውሮፓ ጥሩ ህጎች አውጥተዋል። ጂዲፒአር የሚባል አለ ዩሮፕን ግለሰቦችን መረጃ ጠብቆ የሚያስይዝ ህግ በጣም ጠንከር ያለ አለ። እዚህም ሀገራን ሂፓ የሚባል ህግ አለ። ግን ገና አርቲፊሻል ኢንቴሊጀንስ ዳታ በሚመለከት ኮምፕሬንሲቭ የሆነ ህግ ገና የወጣ አይመስለኝም። እንደ ኢትዮጵያ አይነት ሀገር እንግዲህ በጣም ህግ ከሌለ ብዙ አይነት ዳታ ነው እንግዲህ የሚሰበሰበው። ያ ዳታ በደንብ ካልተያዘና ያላግባቡ ሰው ከተጠቀመበት ሊያመጣ የሚችለው አደጋ በጣም ከባድ ነው። እዚች ላይ አንድ ነገር ጠቀስ ለማድረግ ለምሳሌ ኢትዮጵያ አንድ ፋይዳ መሰለኝ አንድ ዌብሳይት አለ። ምንድን ነው ኢትዮጵያ ውስጥ አሁን የኢትዮጵያን ብሔራዊ መታወቂያ ወረቀት የሚባል ነገር ተጀምሯል ይመስለኛል። የኢትዮጵያ ናሽናል አይዲ ፕሮግራም ነው የሚለው ዌብሳይቱ። እዛ ላይ ስመለከት በጠቅላላ ኢትዮጵያ ውስጥ አሁን 1.3 ሚሊዮን የሚያህል ሰው ተመዝግበዋል። ግን በኢትዮጵያ ውስጥ ያለው ሰው በሙሉ የዚህ አይነት አይዲ የመስጠት ሀሳብ አለ። ዲጂታል አይዲ ይሉታል እዚህ ሀገር። ይሄ ምንድን ነው እንግዲህ ዲጂታል አይዲ ሲያወጡ እነኝህ ሰዎች የእጅ አሻራ ይሰጣሉ፣ የአይን አሻራ፣ ፖቴንሻሉ ዲኤንኤም፣ ሁሉም ብዙ የአንዳንድ ግለሰቦችን ግላዊ መብት በጣም ሊጻረር የሚችል መረጃ ሁሉም መሰብሰብ ይቻላል። አሁን 3 ሚሊዮን እንትን ብለናል፣ 90 ሚሊዮን ነው የምናስይዘው ብለዋል። እና ይሄ አደጋው በጣም በጣም ማሰብ ከሚቻልበት በላይ ነው። ይሄ ሁሉ ዳታ ተሰብስቦ በዚያ ላይ የአርቲፊሻል ኢንተሊጀንስ ቴክኖሎጂ ከተጨመረበት ይሄ እንግዲህ ታምልክ እንደ ኢትዮጵያ አይነት ሀገር ቅድም ያልነው የዚህ የመሰረተ ልማት ወይ ኢንፍራስትራክቸር የግድ መኖር የለበትም፣ በተወሶም ሊመጣ ይችላል። እንደ ኢትዮጵያ አይነት ሀገሮች ደግሞ ከዚህ ከአረብ ሀገር ብዙ ግንኙነት አላቸው። አረቦቹ ደግሞ ያላቸው ይሄ ቴክኖሎጂ በዚህ በኤአይ በኩል በጣም ከዌስቱ የሚተናነስ አይደለም። ያንን ተጠቅመው ለማይሆን የፖለቲካ አላማ ሊጠቀሙበት እንደሚችል ምንም ጥያቄ ነው። ምክንያቱም ኦልሬዲ ኢትዮጵያ ውስጥ ይሄ ነገር ተጀምሯል። ይሄ ምንም አይነት ሕግና ቁጥጥር በሌለበት ሁኔታ እያንዳንዱን ግለሰብ የት ተንቀሳቀሰ፣ የት ከማጋ ተገናኘ፣ የት ይህን ሁሉ መቆጣጠር የሚያስችል ቴክኖሎጂ ነው። እንግዲህ ይህ ቴክኖሎጂ ይሄ በሕግ ማዕቀብ ካልተያዘ ሊያመጣ የሚችለው ጣጣ በጣም ከባድ ነው። ደግሞ መቼም አፍሪካ ውስጥ መሪዎቻችንን ያለፉት ብዙ ዓመታት እንደሚያሳዩን አንድ ቴክኖሎጂ በመጣ ቁጥር የራሳቸውን ስልጣን ለማጠናከር ነው የሚጠቀሙበት። በጣም በጣም የሚያስፈራኝ አደጋ እሱ ነው። ለምሳሌ አሁን ይሄ ቅድም እንደተጠቀሰው የባዮሜትሪክ ዴታ የሚባል ነገር አለ። የሰዎችን ለምሳሌ ፎቶን፣ የሰዎችን ድምፅ፣ የሰዎችን ዲኤንኤ ማስቀመጥ፣ የዚህ የእጅ የአይን አሻራ፣ ያ ሁሉ ተሰብስቦ ከተያዘ አንድም ሰው ከመንግስት ቁጥጥር ሊሆን አይችልም ማለት ነው። ሁሉም ህዝብ ላይ አተኩሮ ማየት አለበት ነገር እና ቴክኖሎጂው ለመጥፎ ነገር ሊሆን ምን ጥያቄ የለም።
ይሄ የግለሰቦችን መረጃ በዚህ ደረጃ ጥልቀት ያላቸው ያንን ሰው ማንነት የሚያረጋግጡ የሚያሳዩ መረጃዎች
ሰዎችን ለመርዳት ለአገልግሎት በሚውሉባቸው ተቋማት ሳይቀር
የሚያዙበት መንገድ ጥንቃቄ እንዲኖረው፣
በአንጻሩ መንግስታት የግለሰቦችን መረጃዎች የዜጎችን ነጻነት ሊገድቡ የሚችሉ ሁኔታዎች እንዳይፈጥሩ ከሚፈለጉት ጉዳዮች ውስጥ አንዱ ነው።
እንግዲህ በምዕራቡ ዓለም ህጉ እንዲከበር ያን ያለፈ ነገር እንዳይወጣ ጥረት እንደሚደረግበት ይታወቃል። ማህበረሰብ ራሱም ስለዛ ግንዛቤ እንዲኖረው ይጠይቃል። ዶክተር ምስራቅ እንደው ከዚሁ አያይዘን ብንመለከት ይሄ የግል መረጃ ተላልፎ መንግስትም ይሁን ሌሎች አካላት እጅ እንዳይወድቅ የሚጠየቀውን ያህል መጀመሪያ በሕክምናው ረገድ ለግለሰቡ ለሚጠቅም ዓላማ የአንድ ሰው ዲኤንኤ በምርመራ ይታያል። ያሁን ብቻ ሳይሆን ሊገጥሙ የሚችሉ በሽታዎች ለመለየት በርካታ ጥቅሞች አሉት። ነገር ግን መረጃውን የሚይዙ ክፍሎች ያን አቅም አላቸው ወይ? ያ ጥበቃ በራሱ ከሕግም በላይ ደግሞ
ጥበቃ የማድረግ ከአቅም ጋር የተገናኘም ፈተና አለውና ይህን በተመለከተ በአፍሪካ ያለው ተሞክሮ ምን ይመስላል? ምንስ የጥንቃቄ አማራጭ ነው የሚታያችሁ?
እንግዲህ አርቲፊሻል ኢንተሊጀንስ ሲስተም ወይንም ኤኒ ሲስተም ከውጪ በምናስገባበት ጊዜ መጀመሪያ ማየት ያለብን ውጪ ያለው በምን አይነት ነው፣ ይሄንን አይዴንቲቲ ፕሮቴክሽን በምን አይነት ነው የሚያደርገው። አሁን በአፍሪካ ዩኒየንም በዲፍረንት አፍሪካን ካንትሪስም ይሄ ነገር እየታሰበበትና እየተሰራ ነው ያለው። ስለዚህ አሁን ባለሙያዎችም ኢንቮልቭድ ሆነው በምን አይነት ነው ይሄን ማድረግ ያለብ ተብሎ ከውጭም ተለምዶ ወስዶ መስራት የሚያስፈልግ ይመስለኛል ነው እንጂ ገና ይሄ ተፈርቶ ተብሎ የአርቲፊሻል ኢንተሊጀንስ ብዙ ለሕክምና የሚጠቅም ነገር ያለው ዝም ብለን ማለፍ አንችልም። ነገር ግን ያንን ፕሮቴክሽን ደግሞ የሂውማን ፕሮቴክሽን መንግስትም ሆነ ወይንም መንግስት ያልሆኑ ተቋማት መስራት ያለባቸው ይመስለኛል። ይሄ እኛ ሀገር ብቻ ሳይሆን በህክምና በኩል ይሄ ህግ የእያንዳንዱ አገር ይህንን ህግ ማውጣት አለበት። ስለዚህ የህክምና ባለሙያዎች እዚህ ላይ በጣም መስራት ያለባቸው ይመስለኛል። አንዱ ደግሞ ዋናው መጠንቀቅ ያለብን ለምሳሌ ዴታ፣ የሄልዝ ዴታ ማለት ነው፣ በየቦታው አለ። አሁን ለምሳሌ ኢትዮጵያ ያለ እንደሆነ ምናልባት ጅማ ዩኒቨርሲቲ ኤችአይቪ ኤድስ ዴታ ብዙ አለው። ባህር ዳር ምናልባት የማሌሪያ ብዙ አለው። ነገር ግን እነዛ ዴታዎች አፕሮፕሪየትሊ በአርቲፊሻል ኢንተለጀንስ መጠቀም ይችላሉ ወይ? እነሱ ሬዲ መሆን አለባቸው። ዴታ ሳይንቲስት፣ ዴታ ማኔጅመንት የሚባሉት እሱ ላይ መስራት አለባቸው። ዴታውንም እንዴት ነው አክሰስ የሚያደርጉት? መጀመሪያ መደረግ ያለበት የዴታ ጥራትና አከመቻቸት መጠናት አለበት። እና ይሄንን ያልኩበት ምክንያት ምንድን ነው? አርቲፊሻል ኢንተለጀንስ ሲስተም ለምሳሌ ለአሜሪካ የተጻፈ ከሆነ ቀጥታ ኢትዮጵያ ውስጥ መጠቀም አንችልም። ያንን አርቲፊሻል ኢንተለጀንስ ሲስተም የተጠቀሙት ዴታ የዩኤስ ዴታ ሊሆን ይችላል። ስለዚህ አሁን እኛ ያንን ወደ ኢትዮጵያ ማምጣት ከፈለግን የራሳችን በደንብ የጸዳና በደንብ የተከማቸ ዴታ እኛ ይሄ ዴታ አለን፣ ስለዚህ አርቲፊሻል ኢንተለጀንስ ሲስተሙን በእኛ ዴታ ትሬን አድርጉልን እና እንደዛ ካደረጉ ያ ቀጥታ ለኢትዮጵያ ጠቃሚ ይሆናል ማለት ነው። ነገር ግን ትሬን የሚደረገው አሜሪካ ባለው ዴታ ከሆነ ግን ምናልባት ላይጠቅመን ይችላል፣ ገንዘብ ማውጣት ብቻ መሆን ይችላል። እና ይሄ በጣም ትልቅ ችግርና መጠናት ያለበት ነው። ያንን አርቲፊሻል ኢንተለጀንስ ሲስተም ደግሞ አንዴ ከወሰድነው በኋላ ፐርፎርማንሱን ወይንም ጥሩ እየሰራ መሆኑን የምንለካው እና እሱም የመለኪያ ዘዴ አለው። ልክ እንደ ማንኛውም ፕሮዳክት ማለት ነው። ጠቃሚ ለሀገሪቱ ይጠቅማል ወይንስ አይጠቅምም፣ ለኢንስቲትዩሽኑ ይጠቅማል ወይም አይጠቅምም የሚለውን ማየት አለብን እንጂ ዝም ብሎ አርቲፊሻል ኢንተለጀንስ ሲስተም ስለሆነ ቀጥታ መጥቶ እኛ ጋር ይጠቅማል ማለት አይደለም።
መልካም። ምናልባትም የሚቀጥለውን ጥያቄ ጋር የሚወስድ ሀሳብ ነው ዶክተር ምስራቅ ያነሱት። ዶክተር ብርሃኑ፣ ይሄ በዚህም አገር የቴክኖሎጂው ፈጣሪዎች ራሳቸው የተፈተኑበት አንዳንዶቹ ለሁሉም የሚሆን ወይም ደግሞ ምክንያታዊ የሆነ መረጃ ከመጀመሪያውኑ ካላገኘ ሌሎችን የማግለል ተጽዕኖ ሊያሳድር ይችላል የሚለውን ጥያቄ ለመመለስ አንዳንዶች ጉግልን ጨምሮ የሞከሩት ጨርሶ ለየት ያለ አይነት አቋም ወሰደ የሚል ከሌላኛው በኩል የሚተችበት ቀርበዋል። እንዲህ ያሉት ስጋቶች እዚህም ሀገር ስር የሰደዱ ናቸው እና አንዳንድ ነገሮች ለተወሰነ ማህበረሰብ ብቻ መነሻው ያ ከሆነ የሚያገለግሉትም ያን ብቻ ይሆናል፣ ለይተው ሊያገሉ ይችላሉ። ብዙ ስጋቶች አብረው ተዛምደው ይነሳሉ። እንዲህ ያሉት ቴክኖሎጂዎች ድንበር ተሻግረው ባህር ተሻግረው አፍሪካ ሲዘልቁ ዶክተር ምስራቅ ያነሱትን ቀድሞውንም እነሱን አስቦ የተሰራ ስላልሆነ የተሰራው መረጃ ያን ያካተተ ካልሆነ ክፍተቶች አይኖሩም ወይ? እነኛን ክፍተቶች እንደው ከወዲሁ ማየት የሚቻል ነገር ይታዩታል ወይ?
ደመም ዶክተር ምስራቅ እንዳለችው ይሄ ትልቁ ችግር ነው። ምክንያቱም አርቲፊሻል ኢንተለጀንስ በዳታ ነው፣ በመረጃ ነው የሚሰራው። ያ መረጃ ደግሞ የተሰበሰበው አፍሪካን ወይ ኢትዮጵያን ወይም የተወሰነውን ህብረተሰብ እንዲረዳ ተብሎ ካልሆነ በስተቀር የሌላውን መረጃ አምጥቶ እኛ ጋር መጠቀም አይቻልም። ለዚህ ነው እንግዲህ በጣም የተጣራ የዴታ አሰባሰብ፣ እሱም ከዚህ ከመሰረተ ልማቱ ጋር ይያያዛል የሚያስፈልገው እና ዶክተር ምስራቅም እንደጠቀሰችው የዲጂታል ሊትሬሲ ወይም ደግሞ የዚህ የኮምፒውተር ወይም የዲጂታል መሰረተ ትምህርት ልበለው፣ እሱ ደግሞ በጣም አስፈላጊ ነው። ከዋናው ትምህርትን በተጨማሪ ተጠቃሚውም ለምሳሌ በሕክምናው አካባቢ ሐኪሞቹም ትንሽ የዚህ አይነት እውቀት ሊኖራቸው ይገባል።
መልካም። ዶክተር ብርሃኑ አለማየሁ፣ ዶክተር ምስራቅ ገዝሙ እንግዶቼ ለጊዜያቸው አመሰግናለሁ። በሌላ መሰል ውይይት እንደማገኛችሁ ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
አሜን። በጣም እናመሰግናለን።
ክቡራትና ክቡራን የራዲዮ መጽሔት ተከታታዮች በፕሮግራማችን በተስተናገዱት ርዕሰ ጉዳዮች ዙሪያ ያላችሁን አስተያየት
እንዲሁ በጽሁፍም ሆነ በድምፅ እንዳመቻችሁ ልታደርሱን ተጋብዛችኋል።
ለምሽቱ ያልነውን ታዲያ በዚሁ ማብቃታችን ነው።
የቀረን I'm not afraid of the dark.
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ በ3 ሰዓት በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ወንጂት ታየነን
በዚሁ ተሰናበትን።
ሰላም
በደህና ደሩ።